የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ለክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት ወይም የገና በዓል በሰላም አደረሳችሁ። የዛሬ የሰኞ ምሽት 29/2011 ዓመተ ምህረት ምሽት ዝግጅቶችን እሺ አብረናችሁ የማመሸው ጽዮን ግርማ ነኝ። ኢትዮጵያ እና ኤርትራን የሚያገናኘው የኡምና ሀርጅ ሁመራ ድንበር ዛሬ ተከፈተ። ዘገባ አለን። ኢትዮጵያውያን አገራቸውን ለመለወጥ ያገኙትን እድል እንዲጠቀሙበት ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ።
መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረኩ ባንድ ድምጽ።
የዚህም ዘገባ ዝርዝር ይኖረናል። የገና በዓል የተመለከተ ዝግጅትም ከሎስ አንጀለስ ይዘናል። ሌሎች ዘገባዎችም አሉን። አብራችሁን ቆዩ። ጋቢና ቪኦኤ ዜና መስከረም። አጠራጣር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። የጋቦን መንግስት ቃል አቀባይ ዛሬ ማለዳ በሰጡት መግለጫ የመፈቅለ መንግስት ሙከራ ያደረጉት ወታደሮች ካለ አንድ በስተቀር ሁሉም ታስረዋል ብለዋል። የጋቦን መከላከያና የጸጥታ ኃይሎች አገር ወዳድ ንቅናቄ መሪ ነኝ ያሉት ሌተናንት ኬሊ ኦንዶ ኦቢያንግ እንደተያዙ የመንግስት ቃል አቀባይ አስታውቋል። ከአምስቱ ቡድን በመጨረሻ የተያዙት ኦቢያንግ መሆናቸውም ታውቋል። ከተግባሩ ጋር በተያያዘ የተያዙት ሁለት ወታደሮች በመንግስት ኃይሎች እንደተገደሉ ተገልጿል። የጋቦን መንግስት ቃል አቀባይ ጋይ በርትራንድ ማፑኙ ሁኔታውን በመንግስት ቁጥጥር ስር መሆኑን ገልጸዋል። ወታደራዊ መኮንኖች ዛሬ መድበንዲናይቱ ሊብራቪል የሚገኘውን የጋቦን ብሔራዊ ሬዲዮ ተቆጣጥረው ነበር። የብሔራዊ መልሶ ማቋቋም ካውንስል የመመስረት ዓላማ እንዳላቸውም ተናግረው ነበር። ፕሬዚዳንት አሊ ቦንጎ በቅርቡ በሬዲዮ ያደረጉት ንግግር በስራቸው ለመቀጠል ባላቸው ብቃት ላይ ጥርጣሬ ያሳድሯል ሲሉ ሌተናል ኬሊ አንዶ ኦብኛግ በሬዲዮ ተናግረው ነበር። ፕሬዚዳንቱ በገጠማቸው ስትሮክ ወይም ባንጎል ውስጥ የደም ቧንቧ መዘጋት ምክንያት ሞሮኮ እየታከሙ እንደሚገኙም ተገልጿል። የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጆን ቦልተን ከከፍተኛ የቱርክ ባለስልጣኖች ጋር ለመነጋገር ቱርክ ይገኛሉ። የትራምፕ አስተዳደር የቱርክ ወታደራዊ ኃይል ከአሜሪካ ወታደሮች ጋር የሚተባበሩበትን ኩርድ አማጽያንን ኢላማ እንዳያደርግ ከባለስልጣኖች ማረጋገጫ ማግኘት ያስፈልጋል። ዩናይትድ ስቴትስ ሶሪያ ያሉትን 2000 ወታደሮቿን ለማስወጣት እንደ ቅድመ ግዴታ አድርጋ ከምታቀርባቸው መካከል አንዱ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን በመታገል ተግባር የረዱት ኩርድ ተዋጊዎችን ደህንነት እንዲጠብቅ ማድረግ መሆኑን ትላንት ከተናገሩ በኋላ ነው ቦልተን ወደ ቱርክ ሄዱት። ቱርክ የሶሪያ ኩርዶች ህዝባዊ ጥበቃ ህዋስ የተባሉትን ኩርዳውያን ተዋጊዎችን በደቡብ ምስራቅ ቱርክ ለአስርት ዓመታት ያህል የአመጽ ውጊያ ሲያካሄድ ከቆየው የኩርድ ቡድን ጋር ግንኙነት አላቸው ብላ ታምናለች። ጥገኝነት ለመጠየቅ ወደ ኦስትሪሊያ ስታመራ ታይላንድ ውስጥ የታገደችው ወጣት የሳውዲ ተወላጅ በግዴታ ወደ ሀገሯ እንድትመለስ አይደረግም ሲል የታይላንድ ኢሚግሬሽን ፖሊስ ገልጿል። ሜጀር ጀነራል ሰርቻቴ ሀብካራን ዛሬ ለጋዜጠኞች በሰጡት መግለጫ ራህፍ መሐመድ ከተባበሩት መንግስታት ድርጅት ባለስልጣኖች ጋር እንድትነጋገር ይፈቀዳል ብለዋል። የ18 ዓመት እድሜ ወጣቷ ከቤተሰቧ ጋር ወደ ኩዌት ለረፍት ከሄደች በኋላ አምልጣ ቅዳሜ ማታ ሳቫርዳ ቡሚ አውሮፕላን ማረፊያ ላይ እንደገባች ታውቋል። ወጣቷ ዛሬ በአውሮፕላን ማረፊያ ውስጥ መሽጋ ከተባበሩት መንግስታት ድርጅት ሰዎች ጋር እስከምትነጋገርበት ጊዜ ድረስ አልወጣም በማለት በርካታ የትዊተር መልእክቶችም አስተላልፈዋል። ቤተሰቦቼ በጣም ጥብቅ ከመሆናቸው የተነሳ ጸጉሬን በመቁረጤ ብቻ ለስድስት ወራት ያህል አንድ ክፍል ዘግተውብኛል። አሁን ብመለስ ከሳውዲ አረቢያ እስር ቤት እንደወጣው ይገድሉኛል ብላለች። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ እየተላለፈ የሚገኘውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀጣይ ዘገባችን እናልፋለን። ኢትዮጵያና ኤርትራን የሚያገናኘው የኡምናሃ ሀጅር ሁመራ ድንበር ዛሬ ተከፍቷል። በመክፈቻ ስነ ስርዓቱ ላይ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ተገኝተዋል። ብርሃነ በሬ ከአስመራ ተከታዩን ሪፖርት ልኮልናል።
ኤርትራና ኢትዮጵያን የሚያገናኘው የሁመራ ኡም ሀጀር የየብስ መስመር ዛሬ ታህሳስ 29/2011 በፕሬዝዳንት ኢሳያስ አፈወርቂና በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተከፍቷል። በዚህ በኤርትራና ኢትዮጵያ ብሔራዊ መዝሙሮች ታጅቦ በኡም ሀጀር ከተማ በተደረገው የመክፈቻ ስነ ስርዓት ላይ የኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳለህ፣ የፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ፣ የኤርትራ የምዕራብ እዝ አዛዥ ብርጋዴር ጄኔራል ተክለ ክፍላይ፣ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል፣ የአማራ ክልል አስተዳዳሪ አቶ ገዱ እንዳርጋቸው፣ የኢፌዴሪ መከላከያ ሚኒስትር ኢታማጆር ሹም ጄኔራል ሰዓረ መኮንንና የኡም ሀጀር ነዋሪዎች ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት ከተማ ተሰነይ ሲገቡ ፕሬዝዳንት ኢሳያስ አፈወርቂና የተሰነይ ህዝብ ደማቅ አቀባበል አድርጎላቸዋል። ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ከከተማ ተሰነይ በከተማ ጎልጅ መስመር ወደ ከተማ ኡም ሀጀር ተጉዘው ነው የሁመራ ኡም ሀጀርን የየብስ መስመር የከፈቱት። የመስመሩ መከፈትን ተከትሎም የኡም ሀጀርና የሁመራ ነዋሪዎች የገናን በዓል በከተማ ኡም ሀጀር በጋራ አክብረውታል። የኤርትራና የኢትዮጵያ መሪዎች ሐምሌ 9/2018 አስመራ ላይ የተፈራረሙት የወዳጅነትና የሰላም ስምምነት የሁለቱ አገሮችን የህዝብ ለህዝብ ግንኙነት ማጠናከር የሚል የሚገኝበት ሲሆን ይህን ተግባራዊ ለማድረግም ከሶስት ወራት ገደማ በፊት በመስከረም ወር ላይ የደባይ ስማ ቡሬ፣ የዛላንበሳ ሰርሃና የአድኋላ ራማ የየብስ መስመሮች መከፈታቸው የሚታወስ ነው። ይህን ተከትሎም የህዝብ ለህዝብና የንግድ ልውውጥን ሲደረግ እንደነበረም ይታወሳል። በቀጣይ በእነዚህ የሁለቱን አገሮች የሚያገናኙ መንገዶች መካከል የሚደረገው የህዝብና የንግድ እንቅስቃሴዎችን በተመለከተ የሁለቱ አገሮች መንግስታት በዝርዝር ጉዳዮች ላይ እየተወያዩ ህግና መመሪያዎችን በማዘጋጀት ላይ እንደሆኑና ረቂቅ ሰነዱ ከተዘጋጀ በኋላም የህዝብና የንግድ እንቅስቃሴው ዳግም ህጋዊ በሆነ መልኩ እንደሚጀምር የተገኘው መረጃ ያመለክታል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያውያን ሀገራቸውን ለመለወጥ ያገኙትን እድል እንዲጠቀሙበት ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ይህንን ጥሪ ያቀረቡት ዛሬ እየተከበረ የሚገኘውን የገና በዓል አስመልክተው ባስተላለፉት መልእክት ነው። በኢትዮጵያ ያለው አንድ መንግስት ነው፣ እርሱም እኔ የምመራው መንግስት ነው ሲሉ ጠቅላይ ሚኒስትሩ ከመምህራን ጋር ባደረጉት ውይይት ተናግረዋል። ይህንንም የተናገሩት በኦሮሚያ ክልል አንዳንድ አካባቢዎች የሚንቀሳቀሱ ታጣቂ ኃይሎችን በተመለከተ በሰጡት አስተያየት ነው። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
ጠቅላይ ሚኒስትር አብይ አህመድ ለመላው የክርስትና እምነት ተከታዮች ያስተላለፉት መልእክት የመጽሐፍ ቅዱስ እውቀታቸውን ስፋት ያሳዩበት፣ ወቅታዊውን ሁኔታም የዳሰሱበት ነው። የክርስቶስን መወለድ ስናስብ አገራችንንም እናስባት ብለዋል ጠቅላይ ሚኒስትሩ። ያኔ ክርስቶስ በተወለደበት ዘመን በቤተልሔምና በዙሪያዋ የነበሩ ሁኔታዎች ዛሬም በአገራችን አሉ ብለዋል ጠቅላይ ሚኒስትሩ። እሳቸው እንዳሉት ቤተልሔማውያን በእጃቸው ያገኙትን ጸጋ መጠቀም አልቻሉም። ይልቁን በቅናት በግዴለሽነት፣ በጥቅም ሽኩቻ፣ በየወገኑ በመከፋፈልና በስልጣን ጥም ተነክረው እድላቸውን አባከኑት። ኢትዮጵያውያንም በዘመናቸው ያገኙትን እድል እንዳያጡ መጠንቀቅ እንዳለባቸው ነው ጠቅላይ ሚኒስትሩ ያሳሰቡት። በዘመናችን ያገኘነውን ሀገራችንን የመለወጥ፣ የማሻሻል፣ የማሳደግና የማዘመን እድል እንዳናጣው እንደ ልባም ሰው ማሰብ አለብን ያሉት እንደ ቤተልሔም ሰዎች ስንዘናጋ፣ እንደ ሄሮድስ ሾትል ስንሞርድ፣ እንደ ሊቃውንተ አይሁድ በትንሽ በትልቁ ስንጨቃጨቅ፣ እንደ ዘመኑ ሰዎች ስንከፋፈል፣ እንደ ፈሪሳውያንና ሰዱቃውያን ስልጣንና ጥቅም ቀረብን ብለን በኩርፊያ ስናምጽ እድሉ እንዳያልፈን ያሉት እንደ እረኞችና እንደ ሰብአ ሰገል አውቀን እንጠቀምበት ሲሉ ማሳስበዋል። ጠቅላይ ሚኒስትር አብይ በትናንትናው ዕለት ከመላው አገሪቱ ከተውጣጡ ከ3600 በላይ መምህራን ጋር በጽህፈት ቤታቸው ተወያይተዋል። ጠቅላይ ሚኒስትሩ በዚህ ወቅት በሰጡት ማብራሪያም በአንዳንድ የአገሪቱ አካባቢዎች በተለይም በኦሮሚያ ስላሉ የታጠቁ ኃይሎች አንስተዋል። በኢትዮጵያ ያለው አንድ መንግስት ነው፣ ያም እኔ የምመራው መንግስት ነው ሲሉ ነው የተናገሩት። በመንግስታቸው ላይ የሚሰነዘሩ ትችቶችንም አጣጥለዋል ጠቅላይ ሚኒስትሩ።
መታሰር፣ መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምጽ። ይሄ መሳት አይጠቅመንም ለሁሉም አይጠቅመም መስተካከል ይኖርበታል ሰላም ያስፈልጋል ለሰላም ከልብ መስራት እንፈልጋለን
ጠቅላይ ሚኒስትሩ ከመምህራን ጋር ባደረጉት በዚህ ውይይት በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
ድጋሚ ለክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት ወይም የገና በዓል በሰላም አደረሳችሁ። የምትከታተሉት የጋቢና ቪኦኤ ከአሜሪካ ድምጽ የሚተላለፍላችሁን ዝግጅታችን ነው። አድማጮች ባለፈው ሳምንትም ስናስተዋውቅ እንደቆየ ነው የካሜራ ድምጽ ለወጣቶች የሚዘጋጀው የጋቢና ቪኦኤ ፕሮግራማችን በጣም በቅርቡ በልዩ ቅንብር በልዩ ዝግጅት ወደ እናንተ ወደ አድማጮቹ ይደርሳል። በፕሮግራማችን ላይ በሚኖራችሁ አስተያየት በዚህ ፕሮግራም ላይ የኔ ሐሳብ የኔ ታሪክ የኔ ህይወት ለሌሎች ወጣቶች ማስተማሪያ ነውና ሊተላለፍልኝ ይገባል ለማስተማሪያነቱ ለአድማጮች ሊቀርብ ይገባል የምትሉትን አስተያየቶቻችሁንና ሐሳባችሁን horn@voanews.com ላይ ላኩልን ወይም ደግሞ በፌስቡክ @voamharik ወይም በትዊተር #gabinavoan በመጠቀም አስተያየቶቻችሁን አድርሱን ይደርሰናል በቅርቡ ጠብቁን አሁን ደግሞ ወደ ተከታዩ ዘገባችን ነው የምናልፈው። አዲሱ የማህበራትና የበጎ አድራጎት ድርጅቶች ረቂቅ አዋጅ ለማህበረሰባዊ ድርጅቶች ሰፊ እድል እንደሚከፍት ተገለጸ። የኢትዮጵያ የመቶች ድርጅቶች ህብረትና በኢትዮጵያ ማህበረሰባዊ ድርጅቶች ትብብር በጋራ ለመስራትም ተስማምተዋል። መለስካቸው አማሃ ዝርዝራለሁ።
በኢትዮጵያ ማህበረሰባዊ ድርጅቶች ትብብርና በኢትዮጵያ የመብት ድርጅቶች ህብረት ባዘጋጁት የአንድ ቀን ጉባኤ አዲሱ የማህበራትና በጎ አድራጎት አዋጅ ለሲቪክ ማህበራት ሰፊ እድል እንደሚከፍት በቅርቡ የተሾሙት የኤጀንሲው ዳይሬክተር አቶ ጂማ ዲልቦ አስታወቁ። አቶ ጂማ እንዳብራሩት ነባሩ ህግ የዜጎችን ህገ መንግስታዊ የመደራጀት መብት በተለያዩ ድንጋጌዎች ሸርሽሮት እንደቆየ አስገንዝበዋል። ይሁንና በአሁኑ ወቅት በተጀመረው የለውጥ ሂደት የቀድሞ የማህበራትና በጎ አድራጎት አዋጅን የሚያሻሽል አዲስ ረቂቅ በሚኒስትሮች ምክር ቤት መጽደቁን አስታውሰው ይህ ህግ ለሲቪክ ማህበራት ሰፊ የሥራ ዕድል እንደሚከፍት በመክፈቻ ንግግራቸው አረጋግጠዋል።
ይህ የጸደቀው አዋጅ በቅርቡ በፓርላማ ኢንዶርስ ይደረጋል ተብሎ የሚጠበቅ ሲሆን ለሲቪል ማህበረሰብ ድርጅቶች ሰፊ የሆነ ዕድል እንደሚሰጥ በአዋጁም ውስጥ በግልጽ እንደተመለከተው በማናቸው ህጋዊ በሆኑ ጉዳዮች ላይ ህጋዊ በሆኑ እንቅስቃሴዎች ላይ መሳተፍ እንደሚችሉ ያረጋግጣል። ለሲቪል ማህበረሰብ ድርጅት ትልቅ ትርጉም አለው ብዬ አስባለሁ።
ለኢትዮጵያ ዴሞክራሲያዊ ስርዓት ግንባታ የማህበረሰባዊ ድርጅቶች ሚና በሚል ርዕስ በተዘጋጀው በዚህ የአንድ ቀን ጉባኤ በኢትዮጵያ ማህበረሰባዊ ድርጅቶች ትብብርና በኢትዮጵያ የመብት ድርጅቶች ህብረት በጋራ ለመስራት መስማማታቸውንም ይፋ ባደረጉት ጋዜጣዊ መግለጫ አስታውቀዋል። ጉባኤውን በጋራ ያሰናዱት እነዚህ የማህበረሰባዊ ድርጅት ጥምረቶች አንዱ በውጭ ሀገር ሌላኛው በአገር ውስጥ ሲሰሩ የቆዩ መሆናቸውም ታውቋል። ዋና ጽህፈት ቤቱን በአሜሪካ አድርጎ የሚንቀሳቀሰው በኢትዮጵያ ማህበራዊ ድርጅቶች ትብብር 26 ማህበራትን ያቀፈ ሲሆን በኢትዮጵያ ውስጥ ሲንቀሳቀስ የቆየው በኢትዮጵያ የመብት ድርጅቶች ህብረት ደግሞ 5 በሰብአዊ መብቶች ዙሪያ በሚሰሩ ድርጅቶች የተፈጠረ መድረክ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት ከሚከበሩት በዓላት መካከል አንዱ የገና በዓል ነው። በተለያዩ የዓለም ክፍሎች የሚገኙ ኢትዮጵያውያንም ድንበር ሳያግዳቸው ሰብሰብ ብለው በዓሉን ያከብራሉ። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው ቀድሞ አምባሳደርና ጋዜጠኛ ሀዱስ አቡሬ መኖሪያ ቤት ተገኝቶ የገና በዓል አከባበርን ድባብ ቃኝቶ የሚከተለውን ዘገባ ልኮልናል።
አመት ጠብቀው አውደ አመትን ዞረው ከሚመጡት በዓላት አንዱ የገና ወይም ልደት በዓል አንዱ ነው። በየአመቱ ታህሳስ 29 ቀን ይከበራል። ዮም ተወልደ ቤዛ ኩሉ ዓለም፣ ዛሬ የዓለም ቤዛ ተወለደ እያሉ ኢትዮጵያውያኑ በተለያዩ የዓለም ጫፍ የሚገኙቱ በዓሉን በድምቀት ያከብሩታል። ይህንን በዓል ልደት ለማክበር በመንፈቀ ህዳር የጀመሩትን ጾም ለ43 ቀናቶች ያህል ዘልቀው እነሆ ዛሬ ላይ ደርሷል። ዛሬ አውደ አመት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል። ቤተሰብ ወዳጅና ዘመድ በጋራ ሰብሰብ ብለው ኢትዮጵያውያኑ አውደ አመትን በጋራ ያከብሩታል። እንኳን አደረሰ እንኳን አደረሰሽ መባባሉ ዘመናትን የተሻገረ ኢትዮጵያዊ እሴት ነው። በቀረም ኃይለ ሥላሴ ዘመነ መንግስት ወቅት አንጋፋ ጋዜጠኛ፣ ዲፕሎማትና አምባሳደር ክቡር አህዱ ሳቦሬ መኖሪያ ቤት የገና በዓልን በምን ሁኔታ ያከበሩ እንደሆነ ለማወቅ ጎራ ብዬ ነበር። እንኳን ለገና በዓል አደረሰው በሚል መልካም ምኞት መግለጫ ጥያቄን አሃዱ አልኩ። ክቡር አምባሳደር አህዱ ሳቦሬ ይህንን አሉ።
እንኳን ሁላችንንም በሰላምና በጤና ለዚህ በዓል አደረሰን።
ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል የገና በዓል ነውና በዓሉ እንዴት እያከበሩ ነው? እስኪ በመኖሪያ ቤት ውስጥ ተገኝቻለሁ።
የገና በዓል ብቻም በእውነቱ ደስ ብሎን በየአመቱ የምናከብረው በዓል ነው። የጌታችን ልደት ነው። መድኃኒታችን ልደት ሆኖ በልዩ መንፈስ በእውነቱ ከምናከብራቸው የተለያዩ በዓላት አንዱ ነው። የመጀመሪያውን ትልቁ ነው ልችላለሁ በጠቅላለሁ። ዘንድሮውም በዓል በዚያው መንፈስ ነው ደስ ብሎ የምናከብረው። አሁን በዚህ በመኖሪያ ቤት ውስጥ የተለያዩ ዝግጅቶች አሉን። እነኛን ዝግጅቶች እንግዲህ እንትን እያልን ወዳጆቻችንን እንግዲህ ሊጎበኙን የሚመጡትን ወዳጆቻችንን ደስ ብሎ በዚህ መንፈስ እንቀበላቸዋለን። አብረን በደስታ መንፈስ ነው የምናከብረው በጠቅላላው። እና ይሄ ነው ከሀገራችን ብዙ አይለይም። በሀገራችን ያው በቻም በእውነቱ የተለየ ስሜት የሚሰጥ ታላቅ በዓል ነው ገና። እና እዚህም በተሻለ መጠን ያንን መንፈስ ተከትለን በዚያው መንፈስ ተመርተን ነው በዓሉን የምናከብረው በጠቅላላው።
ጥሬ ስጋ እንደሚወዱ አውቃለሁ። እንዴት እሱ ተዘጋጅቷል?
በእውነቱ በጣም ከምወደው ነገር አንዱ ትልቁ ነገር ጥሬ ስጋ ነው። ጥሬ ስጋ፣ እርጦ ስጋ በእውነቱ መብላት እኔ በተለይ ወዳለሁ። እና እንደኔው ደግሞ ልጄ ሜሮን አህዱ እሷም ከኔው ጋር አንድ ላይ ሆነን ነው የምንበላው እና ምንትን የምንለው በጠቅላላ ደስ ብሎ ምንትን እያጣጣምን የሀገራችንን እያስታወስን የምናከብረው በዓል ነው።
አቃለው ሜሮን አሁን የገባችው ወደ ገበያ ወርዳ እንደነበረ አሁን ስትመጣ ያየው ነው።
አዎ ስዋሪስ እንግዲህ መምረጥም ታውቃለች። በጥሩ ሁኔታ መርጣ ያወጣችው ስጋ ነው እንግዲህ ደስ ብሎን የገናለስ የምንኮመኩመው እና በእውነት መንፈሳችን በጥሩ እንትን ከስተዛንፎ ከሚከተለው እንትን አንዱ ትልቁ እንትን ገና ነው።
ማወራረጃ ሲኖራል እንዴ?
ወጀም አይጠፋም ለማለት ይችላል ወይ በጠቅላላው? ማወራረጃው ያው የተሰራየ እንትን ነው። ዞሮ ዞሮ ብቻ የሆነ መንፈሱ ጥሩ በጥሩ መንፈስ የምናከብረው በዓል ነው።
እስኪ አምባሳደር አህዱ ሳብሬ እንደው ድሮ ኢትዮጵያ ያሉ የገና በዓል እንዴት ነበር የሚያከብሩት? እንደው በትዝታ ወደ ኋላ ልመልሶት።
በእውነት ወደ ኋላ ተመልሰን ስናስታውስ ብዙ ስዘሳዎች አሉ በጠቅላላው እና መቼም አሁን ጊዜው ትንሽ ለየት ያለ ነው። ዞሮ ዞሮ ብቻ ዋናው ነገር በእውነት በወንድማማችነት በፍቅር መንፈስ ሆነን በመተሳሰብ ደስ ብሎን ተዝናንተን የምናከብረው በዓል ነው።
በጋራ ሆናችሁ ኢትዮጵያ ማለት ነው ከወራጅ
ኢትዮጵያውያን በጠቅላላው። አዎ አዎ። እና ጊዜው ትንሽ ለወጥም ቢል ዞሮ ዞሮ ብቻ መንፈሱ ያው አለ እንዳለ ነው።
የበዓሉ ስሜት እንዳለ ነው።
እሱን አንዘነጋም በጠቅላላው። ኢትዮጵያ ብቻም በእውነት ልዩ አገር ናት ለሁላችን፣ ለኢትዮጵያውያን ብቻ ሳይሆን ለሌሎችም በእውነቱ ልዩ የሆነች አገር ናት። በዛች ልዩ አገር ውስጥ ተወልደን ያደግን የኖርን ኢትዮጵያውያን ደግሞ በእውነት ይችን ሀገራችንን በሄድንበት ቦታ ሁሉ እሷን ይዘን ነው ደስ ብሎን ተዝናንተን የምናከብረው እጠቅላለሁ።
ግሩም ክቡር አምባሳደር አህዱ ሳብሬ፣ አሁንም በድጋሚ እንኳን ለገና በዓል በሰላምና በጤና ደረሰዎት የሚለውን መልካም ምኞቴን ለመግለጽ ወዳለሁ። ስለ ጊዜው ተመሰግናለሁ።
ዳንኤልና አምባሳደር አህዱ ሳብሬ እናመሰግናለን። አድማጮች በድጋሚ እናንተም እንኳን አደረሳችሁ። ተከታዩ ዘገባችን ወደ ድሬዳዋ ነው የሚወስደን። አዲስ ቸኮል ከድሬዳዋ በተከታዩ ዘገባ በአካባቢው ተከስተ ያለውን ያስቃኘናል።
በድሬዳዋ ኮንጎ ሜዳ የተካሄደው የኦጋዴን ነጻ አውጪ ግንባርና የሶማሌ ክልል ዲሞክራሲያዊ ትብብር ወይም ሰርዳ አቀባበል ስነ ስርዓት በአስር ሺዎች የሚቆጠሩ ታዳሚዎች የተሳተፉበት ነበር። በዝግጅቱ ላይ እንኳን ደህና መጣችሁ ንግግር ያደረጉት የድሬዳዋ አስተዳደር የካቢኔ አባልና የፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ኃላፊ አቶ አቡበከር አዶሽ ናቸው። አቶ አቡበከር ለሶማሌ ህዝብ ግንባር ቀደም ጠላት የሆኑትን ጎሰኝነት፣ ድህነትና ስራ አጥነት ለመዋጋት በጋራ ለመስራት ጥሪ አቅርበዋል። እንደ ሀገር የተጀመረው ለውጥ በድሬዳዋም የተተገበረ መሆኑን የተናገሩት አቶ አቡበከር በዚህ ሂደት ከመስመር የወጡት እንደሚታገሉና የኦጋዴን ነጻ አውጪ ግንባርና የሶማሌ ክልል ዲሞክራሲያዊ ትብብርም በዚህ ረገድ የበኩላቸው ሚና እንዲጫወቱ ጠይቀዋል። ላለፉት በርካታ ዓመታት በትጥቅ ትግል ላይ የቆዩት የኦጋዴን ነጻ አውጪ ግንባርና የሶማሌ ክልል ዲሞክራሲያዊ ትብብር ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ነበር በጥምረት ለመስራት የወሰኑት። በአቀባበል መድረኩ ላይ ንግግር ያደረጉት የሁለቱ ድርጅቶች አመራሮችም ይህንኑ ነበር አጉልተው ሲናገሩ የነበሩት። የኦጋዴን ነጻ አውጪ ግንባር ሊቀመንበር አድሚራል መሐመድ ኦማር ኡስማን የሶማሌ ህዝብን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተጠቃሚነትና ተሳትፎ ማጠናከር ሰፊ ትግል የሚጠይቅ በመሆኑ የሁለቱ ድርጅቶች መዋሃድ አስፈላጊ ነው ብለዋል። በቀጣይም ሁለቱ ድርጅቶች ከተዋሃዱና እንደ ፖለቲካ ፓርቲ መንቀሳቀስ ከጀመሩ በኋላ የሚያከናውኗቸው እቅዶች ለህዝብ ይፋ እንደሚደረጉ ተናግረዋል። የሶማሌ ክልል ዲሞክራሲያዊ ትብብር ሊቀመንበር ዶክተር ዘካሪያ መሐመድ ሐሰን በበኩላቸው የሶማሌ ህዝብ ልክ እንደሌላው ኢትዮጵያዊ ሁሉ መብቱ ሊረጋገጥ እንደሚገባ ተናግረው ይህ እውል ሊሆን የሚችለው ግን የክልሉ ሰላሙንና አንድነቱን ሲጠብቅ ነው ብለዋል። የሁለቱ ድርጅቶች ውህደት የሶማሌ ህዝብን አንድነትንም ለመጠበቅ እንደሚረዳ ተናግረዋል። ክልሉ የትልቅ ሀብት ባለቤት እንደሆነ የተናገሩት ዶክተር ዘካሪያ የክልሉ ወጣቶች ግን ምንም አይነት የስራ ዕድል እየተፈጠረላቸው እንዳልሆነና ይህንን ተቀናጅቶ መታገል እንደሚገባ አስምረውበታል። በተለይ ከቪኦኤ ጋር አጭር ቆይታ ያደረጉት አድሚራል ስለ ፓርቲያቸው ቀዳሚ አጀንዳ እንዲህ ይላሉ።
የኢትዮጵያ አንድነትና የሶማሌ ህዝብ አንድነት ነው። የዲሞክራሲ ግንባታው ሂደት መቀጠል አለበት። ዲሞክራሲያዊት የሆነች ኢትዮጵያን እንፈልጋለን።
የመገንጠል ሐሳባቸውን ተተው እንደሆነም ከቪኦኤ ጥያቄ ያቀርቡላቸው ነበር።
No, the secession is only just when you don't get your rights, when you don't get justice.
መብትህ ሳይከበር ሲቀር፣ ፍትህ ስታጣ፣ እኩልነት ከሌለ፣ ስትገለል፣ ያኔ መገንጠል ብቸኛ አማራጭ ይሆናሉ። ግን የኢትዮጵያ ሕዝብ አንድ አካል ከሆንክና ከተከበርክ፣ መብትህ ከተረጋገጠ የኢትዮጵያ አካል ነህ።
አድሚራል መሐመድ በአሁኑ ሰዓት ድርጅታቸው ምንም አይነት ወታደር እንደሌላቸው ጭምር ተናግረዋል።
አሁን ምንም ሰራዊት የለንም፣ ካምፕ ውስጥ ናቸው።
በቀጣይ የተጣመረውና በሰላማዊ መንገድ ለመታገል የወሰኑን ፓርቲያቸውን የሶማሌ ዲሞክራሲያዊ ፓርቲ ብለው ስሙን ሊቀይሩ ማሰባቸውንም አድሚራሉ ገልጸዋል። ቪኦኤ ያነጋገራቸው የዝግጅቱ ታዳሚ ወጣቶችም ኦብነግ የትጥቅ ትግል አቁሞ በሰላማዊ መንገድ በምርጫ ለመወዳደር መወሰኑ እንዳስደሰታቸው ይናገራሉ።
ስሜ አያር ሁሴን ይባላለሁ። ድሬዳዋ ከተማ ነዋሪ ነኝ። ዛሬ በጣም ደስ ብሎናል። ፕሮግራሙ በጣም ቆንጆ እየካሄደ ነው። በጣም ደስ ብሎናል። ዘመዶቻችን ዛሬ በሰላም መመለሳቸው በጣም ደስ ብሎናል። ከአሁን ለወደፊቱም በሰላም መኖር እንፈልጋለን።
የሶማሌ ክልል በቆዳ ስፋት ሁለተኛ፣ በህዝብ ብዛት ደግሞ ሶስተኛው ትልቁ የኢትዮጵያ ክልላዊ መንግስት ነው። ክልሉ በርካታ ግጭቶችን ሲያስተናግድ የኖረ በመሆኑ በመሰረተ ልማት ከሌሎች ክልሎች አንጻር የተጎዳ ነው። ፖለቲካዊ አለመረጋጋቶችን በክልሉ ጎልቶ የሚታይ ችግር ነው። አዲሱ የጠቅላይ ሚኒስትር አብይ አህመድ አመራርን ወደ ስልጣን መምጣት ተከትሎ ሶማሌ ክልልም የአመራር ለውጥ አድርጓል። ትጥቅ ትግልን ቀዳሚ ምርጫቸው አድርገው የነበሩ ድርጅቶች በሰላማዊ መንገድ ለመታገል መወሰናቸውና የሶማሌ ክልልም በጋራ ለመስራት ፈቃደኛ መሆኑ በብዙዎቹ የክልሉ ተወላጆች ተስፋን የፈነጠቀ ነው። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ።
አዲስን ለዘገባው እናመሰግናለን። አድማጮች በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እያልን እንሰናበታችኋለን። ፕሮግራሙን ሳስተናግዳችሁ የነበርኩትኝ ጽዮን ግርማ ነበርኩኝ። በቴክኒክ ያቀናበረልን ደግሞ ሞክቢል ያብሮ ነበረ። ከተከታዩ ዜማ ጋር እንኳን አደረሳችሁ እያልን እንሰናበታለን። ደህና ደሩ፣ መልካም ምሽት፣ በነገው ጉዞ እንገናኝ።
ኩን ራዲዮ ሰገሌ አሜሪካቲ